የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
ዘወትር በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ።
ለኛ በጣም ጥሩ አመት ነበር። ለብዙ ነገር ታውቀናል። እንደዚህ እንቅና በመናገኝበት ጊዜ ታወቅኩ ለማለት ሳይሆን አሁን ያን ቀጥ እንዴት አድርገን ለጥሩ ነገር ማዋል እንችላለን የሚል አይነት ጫናም አለ እና ያ ነው ስሜት ያለ።
የታይም መጽሔት በአየር ንብረት መዛባት ላይ ባተኮረው ልዩ የመጀመሪያ እትሙ በዓለም ዙሪያ አይነተኛ ተጽዕኖ ፈጣሪ ናቸው ላላቸው 100 የተለያዩ ኩባንያዎች መሪዎች እውቅና ሰጥቷል።
የኪዩቢክ ኩባንያው ቅዱስ አስፋውን ድምጽ ነው የሰማነው። አብሮን ያመሻል።
በየተሰማሩበት ሙያ ላቅ ያለ ክብርና እውቅና ያላቸው ምርጥ እንግዶች ዛሬ በርከት ያሉ ናቸው።
ለየት ባለ ጥበባዊ ዘዬ የተሰሩ ምርጥ ምርጥ የስዕል ስራዎቹ የሚያስተምርበትን የዋሽንግተን ዲሲውን ሃዋርድ ዩኒቨርሲቲ ያጥለቀለቁት እውቁ ሰዓሊ መክበብ ገብረ ጻድቅም ከምሽቱ እንግዶቻችን አንዱ ይሆናል።
ዜና አረፍታለን።
ለዝግጅት ክፍላችንም ሆነ ለተቀሩት የአሜሪካ ድምጽ ባልደረቦች በሙሉ አሳዛኝ ሆነ።
የቀድሞ የአሜሪካ ድምጽ ባልደረባና ከበርካታ አመታት በፊት የዝግጅት ክፍላችን ኃላፊ የነበረችው ጄኒፈር ፓርሚሊ በቅርቡ ከዚህ ዓለም በሞት ተለይታለች።
በትናንትናው ዕለትም እዚህ ዋሽንግተን ዲሲ አግራቢያ የመታሰቢያ ስነ ስርዓቷ ተከናውኗል። ምሽቱን የቀድሞ ባልደረባችንን ጄኒፈር ፓርሜሊን እናስታውሳለን።
ጤና ስጥልን፣ እንደምናመሻችሁ፣ እንደምንስተነበታችሁ ውድ የራዲዮ መጽሔት ተከታታዮች።
ከዛሬ እሁድ ህዳር 30 2016 ዓመተ ምህረት ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች
አሁን ድምጿን እንደሰማችሁት ላለፉት በርከት ያሉ ራዲዮ መጽሔቶች ጠርታ የሰነበተችው ቆንጅት ታየ ከረፍት ተመልሳለች።
አሁን ተመልሻለሁ አሉና የምሽቱ የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅት ታየና
አሉላ ከበደን። አሁን እሁድ ከሆነ ምሽቱ የራዲዮ መጽሔት የማይደል ሰዓቱ ከሰዓቱ ያለም ዜና በኋላ እንመለሳለን። እንዳትሄዱ።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከእሁድ ምሽት ዜና ጋር እንግዶል ለኔ የአሜሪካው የውጭ ጉዳይ ሚኒስቴር 14000 የሚሆኑና 106.5 ሚሊዮን ዶላር የሚያወጡ የታንክ ተተኳሾችን በአስቸኳይ ለእስራኤል እንዲሸጥ እንደወሰነ አስታውቋል። የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን የአሜሪካ ብሔራዊ የደህንነት ሁኔታን በተመለከተ አስቸኳይ ሁኔታ በመኖሩ ሽያጩ በአጣዳፊ እንዲከናወን መወሰናቸውንና መስሪያ ቤቱም ውሳኔውን ለአሜሪካ ምክር ቤት አርብ ምሽት እንዳሳወቀ ተነግሯል። ለውጭ ሀገራት መሰሪያ ለመሸጥ የኮንግረስ ይሁንታ የሚያስፈልግ ቢሆንም አስተዳደሩ አስቸኳይ ሁኔታ ተፈጥሯል በሚል ወቅት ግን ካለ ኮንግረስ ፈቃድ ከዚህ በፊትም ተሸጦ እንደሚያውቅ የአሶሴትድ ፕሬስ ዘገባ አመልክቷል። ይህ በእንዲህ እንዳለ በደቡብ ጋዛ ከባድ ውጊያ መቀጠሉ ተዘግቧል። በሰሜን ጋዛ በነበረው ጦርነት ምክንያት ፍልስጤማውያን ወደ ደቡብ ጋዛ እንዲሄዱ ተነግሯቸው የነበረ ቢሆንም ጦርነቱ ተከትሏቸው መጥቷል። የእስራኤል ጦር ጥቃቱን ወደ ደቡብ የጋዛ ሰርጥ እንደሚያስፋፋ አስታውቋል። እስካሁን 7000 የሚሆኑ የሐማስ ተጣጣቂዎችን እንደገደለች እስራኤል አስታውቃለች። በጋዛ የሚገኘውና በሐማስ የሚተዳደረው የጤና ሚኒስቴር በበኩሉ በእስራኤል ጥቃት እስካሁን 18000 ሰዎች ሲገደሉ በአብዛኛው ሕፃናትና ሴቶች መሆናቸውን ያስታውቃል። የዓለም ጤና ድርጅት የሥራ አስፈጻሚ ቦርድ በጋዛ ስላለው የጤና ሁኔታ ዛሬ ይመክራል ተብሎ ይጠበቃል። አሜሪካ በተመድ የጸጥታው ምክር ቤት ሊወጣ የነበረውን የሰብአዊ ተኩስ ማቆም የውሳኔ ሐሳብ ድምጽን በድምጽ በመሻሯ የእስራኤል ጠቅላይ ሚኒስትር ቤንጃሚን ነታንያሁ ምስጋናቸውን ገልጸዋል። ግብጻውያን ዛሬ ከማለዳው ጀምሮ ፕሬዝዳንታቸውን ለመምረጥ ድምጽ ሰጡ ውለዋል። ምርጫው በጋዛ የሚካሄደው ጦርነት ጥላውን ያጠላበት እንደሆነ ሲነገር፣ በስልጣን ላይ ያሉት አብዱልፈታህ አልሲሲ ለሶስተኛ ጊዜ ደግመው እንደሚመረጡ ብዙም የሚጠራጠር የለም ተብሏል። በታሪኳ በከፍተኛ የኢኮኖሚ ቀውስ ውስጥ በተመታችው ግብጽ የዋጋ ግሽበቱ 40% የደረሰ ሲሆን ገንዘቧ ግማሽ ዋጋውን በማጣቱ ከውጭ የምታስገባው ምርት ዋጋ አሻቅቧል። በዚህ ምርጫ ኢኮኖሚው ዋና ጉዳይ ነው ተብሏል። ከኢኮኖሚ ቀውሱ በፊትም ቢሆን 106 ሚሊዮን ከሚሆነው ሕዝብ ከሶስት እጅ ሁለቱ ከድህነት ወለል በታች እንደሚኖር ታውቋል። የምርጫ ጣቢያዎች ጠዋት 3 ሰዓት ላይ ከመከፈታቸው በፊት ሰዎች በብዛት ሰልፍ ይዘው ይታዩ ሲሆን ድምጽ መስጠቱ እስከ ማክሰኞ ሲቀጥል የምርጫ ውጤት የነገ ሳምንት ሰኞ ይፋ ይሆናል ተብሏል። በግብጽ ታዋቂ የሆኑት ሁለት ተቃዋሚዎች ለመወዳደር ሞክረው የነበረ ቢሆንም ወዲያውኑ እንዲገለሉ ተደርጓል። አንደኛው በእስር ቤት ሲገኙ ሌላው ደግሞ የፍርድ ሂደት ላይ እንደሆነ ታውቋል። አድማጮች ዜናም ተላልፈላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የምዕራብ አፍሪካ ሀገራት መሪዎች በቀጠናው በተባባሰው ቀውስ ላይ ለመነጋገር አቡጃ ናይጄሪያ ውስጥ ስብሰባ ተቀምጠዋል። ባለፉት 3 ዓመታት በአራት ሀገራት ማለትም ማሊ፣ ቡርኪና ፋሶ፣ ጊኒ እና ኒጀር መፈንቅለ መንግስት ያስተናገደው ቀጠና የኢኮኖሚ ማህበረሰብ ኤኮዋስ አባል ሀገራት ከሆኑት ውስጥ ሴራሊዮን እና ጊኒ ቢሳውም ባለፉት ጥቂት ሳምንታት ውስጥ መፈንቅለ መንግስት ተሞክሮባቸዋል። ያደገ የመጣ የሳህል ጂሃዲስቶች ስጋት ባለበት ቀጠና የፈረንሳይ ጦር ለቆ በመውጣቱ ቀውሱ ወደ ደቡብ ሀገራት ማለትም ወደ ጋና፣ ቶጎ፣ ቤኒን እና አይቮሪ ኮስት እንዳይስፋፋ ተሰግቷል። በኒጀር ባለፈው ሐምሌ የተካሄደው መፈንቅለ መንግስት ዓለም አቀፍ ትኩረት የሳበ ሲሆን ኤኮዋስ ከበድ ያለ ማዕቀብ ጥሎ ከሀገሪቱ ጋር የሚካሄድ ንግድ እንዲቋረጥ አድርጓል። ከሳህል ነውጠኞች ጋር በሚደረገው ፍልሚያ የምዕራቡ ዓለም አጋር የሆነችው ኒጀር የፈረንሳይ ጦር ለቆ እንዲወጣ ያደረገች ሲሆን አሜሪካ ግን አሁንም የጦር አባላቷ በአገሪቱ እንደሚገኙ ተነግሯል። የአቡጃው የኤኮዋስ ስብሰባ በስደት ላይ ያሉትን የኒጀር ጠቅላይ ሚኒስትር የጋበዘ ሲሆን በአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ኃላፊ ሞሊፊ ኒጀር ወደ ዲሞክራሲያዊ አስተዳደር የምትመለስበትንና ለሳህል ጸጥታ የሚሰጥን ድጋፍ በተመለከተ ለመነጋገር በስብሰባው እንደተገኙም ታውቋል። በመጨረሻም አድማጮች በአሜሪካ ቴኔሲ ግዛት በደረሰው ዝናብ የቀላቀለ አውሎ ነፋስ 6 ሰዎች ሲሞቱ በርካቶች ጉዳት ደርሶባቸው በሆስፒታል ይገኛሉ። የአደጋ ሰራተኞች ፍርስራሹን በማጽናት ላይ ሲሆኑ የግዛቲቱ መንግስት ባለስልጣናት የ6ቱ ሰዎችን መሞት እንዳረጋገጡ የአሶሲየትድ ፕሬስ ዘገባ አመልክቷል። ትናንት ቅዳሜ ከሰዓት በኋላ በመጣው ዝናብ የቀላቀለ አውሎ ነፋስ መኪኖች፣ ቤቶችና ህንጻዎች የወደሙ ሲሆን በሺ የሚቆጠሩ ነዋሪዎች የኤሌክትሪክ ኃይል እንደተቋረጠባቸው ታውቋል። የመብራትና የአደጋ ሰራተኞች ስራቸውን ማከናወን እንዲችሉ አደጋው በደረሰባቸው አውራጃዎች የሰዓት እላፊ ታውጆ ተሽከርካሪዎች እንዳይንቀሳቀሱ ተደርጓል። ክብራትና ክብራን የምሽቱ ዜና በዚህ ተፈጽሟል። ዜናውን ያሰማዋችሁ እንግዲህ ወልዴ ነኝ። መልካም ምሽት።
በድጋሚ ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን።
እሁድ ህዳር 30 2016 ዓ.ም የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ ነን።
የመሰንበቻውን አሳዛኝ ዜና እናስቀድም።
ለዝግጅት ክፍላችንም ሆነ ለተቀሩት የአሜሪካ ድምጽ ባልደረቦች በሙሉ አሳዛኝ ዜና ነው።
የቀድሞ የአሜሪካ ድምጽ ባልደረባና የአፍሪካ ቀንድ አገልግሎት በመባል የሚታወቀው የዝግጅት ክፍላችን ከበርካታ አመታት በፊት ኃላፊ የነበረችው
ጄኒፈር ፓርሜሊ በቅርቡ ከዚህ ዓለም በሞት ተለይታለች።
በትላንትናው ዕለትም የመታሰቢያ ስነ ስርዓት እዚሁ ዋሽንግተን ዲሲ ላይ ቤተሰቦቿና የቅርብ ወዳጆቿ በተገኙበት ተከናውኗል።
ህይወትና ስራዋን እንዘከራለን።
ወንጀት በመግቢያችንም በመንደርደሪያውም እንደተቆም ነው የጄኒፈር ፓርሜሊን ህይወትና ስራ ምንዘከርበት ዝግጅት በስራ ባልደረባም በቤተሰብም ደረጃ የጠየቅናቸውን እንግዶቻችንን ከማቅረባችን በፊት ጄኒፈር የአሜሪካ ድምጽ የክፍሉ ኃላፊ ሆና በሰራችበት ጊዜ ገና ስትጀምር ጀምሮ የሰራች ይመስለኛል።
ልክ ነው ጄኒፈር፣ እኛ ጋር አፍሪካ ቀንድ አገልግሎት የመጣችው እኔ በነበርኩበት ጊዜ ነው። አንተም ደርሰባታል አሉላ?
እናንተ እየሰራችሁ ነው እሷ መጣ ኃላፊነቱን የተቀበለችው የሚለውን ለማስተፈልግ እንጂ በእርግጥ ቆንጅት ደርሼባታለሁ። እንዲያውም እኔንም የቀጠረችኝ እሷ ናት። እናንተ ግን ረጅም ጊዜ አብራችሁን እንደምትሰራታችሁ ብዙ ትውስታ ያላችሁ ይመስለኛል ቆንጅት።
አዎ ይሄን ያህል ብዬ በእርግጠኝነት አሁን ልነግርህ ባልችልም በርከት ያሉ አመታት ነው ከኛ ጋር እየሰራችሁ። እንደውም አንዳንዶቹን ያነጋገርናቸውን እንግዲህ ወደ ኋላ ላይ አድማጮችም ይሰሙታል። ከዚህ በፊት የነበሩ ባልደረቦች እንዳስተዋወሱት ቁልፍ ቁልፍ ወይም ደግሞ በሚታወሱ ጊዜያት ውስጥ ከኛ ጋር የነበረች ሰው ነች። በብዙ ነገር በግልም እንደ ሰውም እንደ ዝግጅት ክፍላችን ኃላፊም እንደ ባለሙያም በጣም የምናስታውሳት ሰው ነበረች ጀነፈር። እንደውም ከተለያየንም በኋላ ወደ ሌላ መስሪያ ቤት ከሄደች በኋላም እንደዚሁ ግንኙነታችን አልተቋረጠም ነበረ ከብዙዎቻችን ጋር።
ሀገር ወጣ ወደ ጣሊያን ሀገር ሄደችበት ሁኔታ እስኪፈጠር ድረስ እዚህ ከተማ ውስጥ ካለች ሁሉም ያዘጋጃቸው በየአመቱ የሚደረግ ስነ ስርዓት ቤተሰባዊ ይዘት ያላቸው ስነ ስርዓቶች ላይ ትገኝ ነበር።
ልክ ነው። በየአመቱ አሁን ጡረታ ላይ የሚገኘው ፕሮዲውሰራችን የነበረው የቴሊ ላይንባክ ቤተሰብ ጋር እንሰባሰብ ነበረ። አንድ ላይ ሆነን ሁላችንም ደስ የሚል ጊዜ ነበር የምናሳልፈው። ጀነፈር ከባለቤቷ ከሁለቱ ልጆቿ ከሳራፊና እና ከሶፊ ጋር ሆነው ብዙ የሚታወስ ጊዜ ነበር የምናሳልፈው።
ወዲሁ እንደው ጀምር አድርገሻል ስሙንም አስተሻልና በመታሰቢያ ዝግጅቷ ላይ አግኝተን ካነጋገርናቸው የሷንት ውስታዎች ካካፈሉን ሰዎች አንዱ ቀደም ብለሽ የገለጽሽው ቴሊ ላይንባክ ነውና
በቴሊ ውስታዎች ብንጀምር ምን ይመስልሻል?
ጥሩ አሉላ።
I remember Jennifer Parmalee as a reporter in the field processing her reports when I worked in English to Africa, but it was very nice to meet her in person.
በአሜሪካ ድምጽ ወደ አፍሪካ የሚተላለፈው የእንግሊዝኛ ፕሮግራም ክፍል ትሰራ ጀምሮ ነው የማውቃት ጀኒፈርን። የመስክ ዘጋቢ ነበረችና የምስልካቸውን ዜናዎች ተቀብዬ አስተናዳ ነበር። ከዚያ በኋላም የአፍሪካ ቀንድ ኃላፊ ሆና መጣ። በአካል ሳገኛትና አብረን ስንሰራ በጣም ነበር ደስ ያለኝ። እሷም በስራዋ እንድረዳት ትተማመንብኝ ነበር።
When 911 happened, we were sitting at a table discussing that day's show. We were aware that a report on the terrible colors was saying something has crashed into a World Trade Center.
አስተውሳለሁ የመስከረም አንድ ጥቃት የደረሰለት የቀኑን ስርጭታችንን ለማቀድ ጠዋት ስብሰባ ላይ ነበርን። የኒውዮርክ የዓለም ንግድ ማዕከል ጋር አውሮፕላን ተጋጨ የሚል ዜና አጠገባችን የነበረው ቴሌቪዥን ላይ ሲዘገባየን መጀመሪያ ትንሽ አውሮፕላን ሳይሆን አይቀርም ነበር የተባለው። ከዚያ በፊት አንዴ እንደሱ አይነት አደጋ ደርሶ ነበር መሰለኝ። ከዚያ ሁለተኛው አውሮፕላን ከሌላ ህንጻ ጋር ሲጋጭ ቴሌቪዥኑ ላይ አየን። ከባድ ድንጋጤና ፍርሃት ውስጥ ነበርን። ጀኒፈር በዚያን ጊዜ ልጆቿ መዋለ ህፃናት ነበሩና ለሷም እንደወላጅ የጭንቅ ጊዜ ነበር። ያን ጭንቀትና እኛም በጣም ሰግተን ነበር። እንዴት ወደ ቤታችን እንደምንሄድም አናውቅም ነበር። ጀኒፈር ግን በዚያ አስጨናቂ ሁኔታ ውስጥ የሥራ አመራር የሰጠችበት መንገድ የሚደነቅ ነው። ሌላው ደግሞ እንደሚመስለኝ የኢትዮጵያና የኤርትራን ወጣቶች በምን አይነት የራዲዮ ፕሮግራሞች መድረስ እንደሚገባ በደንብ ታውቅ ነበር። የምናቀርባቸው የሚጠቅሟቸው ዝግጅቶች እንዲሆኑም ትጥር ነበር። የአማርኛ ክፍል ወጣቶች መስታወት ፕሮግራም አንዱ የዚያ ማሳያ ነው። ከስራ ባልደረቦቿ ጋርም ባላት ግንኙነት አድሎ የለባትም። ሁሉንም እኩል ነበር የምታስተዳድረው።
ወንጂት እንግዲህ የቴሊት ውስታዎች ዘለግ ያሉ ናቸው። በትላንትና ሁለት ያገኘነውና ያናገርነውን በዛው ስነ ስርዓቱ ባለበት ቦታ ያገኘነው መሆኑን ከጀርባ የሚሰማውን ድምጽ በዚያ ምክንያት መሆኑን አድማጮቻችን ገምቱ ይሆናል። ቆንጂት እንደው የኛን ሐሳብ መልሰን ከማምጣታችን በፊት በመታሰቢያ ስነ ስርዓቱ ላይ እንደ ቤተሰብ አባል የሚሰማቸውን ያቀረቡ ቤተሰብ አነጋግረናል። ሱዛን ረን ባላሉ ለረጅም ጊዜያትም ታማ በነበረበት ጊዜ ሲያስታምሟት ከነበሩ የቅርብ ዘመዶቿ አንዷ ናቸው። ሱዛን ረን ይባላሉ። ስለ ግንኙነታቸው ከተናገሩ በኋላ ነበር አስተያየታቸውን የሰጡት። እኔ የጄኒ ያጎት ልጅ ነኝ። አባቴ የአባቷ ታላቅ ወንድም ነው። በጣም የምንቀራረብ ቤተሰቦች ነበርን ያሉት ሱዛን፣ ሆኖም ጄኒ አብዛኛውን ጊዜ እንደምታውቁት ትሰራ የነበረው ከሀገር ውጭ ስለነበር እሷ በስራ በመጠመዷ የተነሳ ለበርካታ አመታት እንደ ልብ ሳንገናኝ ቀርተናል ብለዋል። ጀኒፈር በጠና ታማ በነበረችበት ወቅት በተለይ ባለፈው አንድ አመት ተኩል ውስጥ ግን መላልሰው ይጎበኙዋትና ብዙ ጊዜም ከርሷ ጋር ያሳልፉ እንደነበር አስረድተዋል።
The last year and a half is when I became really close to Jenny. Came to visit her every week or two in the assisted living center where she was. And so I would show up a lot of times midweek when nobody else would show up.
ባለፈው አንድ አመት ተኩል ከጄኒ ጋር በጣም የተቀራረብነው በባለሙያዎች እንክብካቤ መኖሪያው ማዕከል ሳለች በሳምንት ወይም በሁለት ሳምንት እየሄድኩ ጠይቃት ነበር። ሌላ ጎብኚ በማይኖርበት ሌሎች ቀናትም ተመላልሼ አያታለሁ። ቤተሰቡን ለማገዝ ብዬ ነው። ትዝ የሚሉንን ነገሮች እያነሳን እንጨዋወታለን። ፎቶ አሳያታለሁ፣ መጽሐፍ አነብላታለሁ። ደስ ይላት ነበር። እጅግ የምንወዳት ግሩም ዘመዳችን ነች። እንደዚህ ታማ መሰቃየቷ ያሳዝነናል። መለየቷም በጣም አዝነናል።
ጄኒፈር ምን አይነት ሰው እንደነበረች ሲያስረዱም የሁለቱንም ወላጆቿን ጠንካራና መልካም ጠባዮች እንደወረሰች ያም ገና ከታዳጊ እድሜው አንስቶ ይታይ እንደነበር ነው ያጎቷ ልጅ ሱዛን ያስረዱት።
As far as I remember, she's very sweet, gentle, loving, really happy person, reflecting both her mother's artistic and literary qualities. She was very interested in everything, loved nature, loved people.
በጣም ደስ የምትል ደግ ረጋ ያለች ደስተኛ ሰው ነበረች። የናቷን የኪነ ጥበብም የሰነ ጽሑፍም ችሎታ ወርሳለች። ሰው፣ እንስሳት፣ ተፈጥሮ፣ የፍቅር ታሪክ የምትወድ ሰው ነበረች። አባቷ ደግሞ በጣም ጠንካራና ሰው የሚወድ ነበር። እነዚህን የወላጆቿን ባህሪዎች ወስዳለች። እነሱም በዚህ በጣም ነበር የሚኮሩባት።
ወንጂት ስነ ስርዓቱን ተከትለን የነበረውን በቦታው ከተገኘን በኋላ እዛ ባገኘናቸው ቀደም ብለን ባስተዋወቅናቸው የቅርብ የቤተሰባው አባልና የቀድሞ የስራ ባልደረባችን ብዙ አድማጮች የዚህ ፕሮግራም ተከታታዮች የሚያውቁት ቴሊላይን ባክን ነው ያነጋገርነው። በሁለቱ እንግዶቻችን ከተነገረው አለፍ ለማለት ቀደም ሲል ቴሊ በገለጸው አንድ አስተያየት ላይ ጄኒፈር የመስክ ዘጋቢ ሆናም ለአሜሪካ ድምጽ አገልግላለች። ከዚያ በኋላ ነው ወደ ዋናው መስሪያ ቤት መጣ በኃላፊነት ደረጃም ያገለገለችው። ከዚያ ቀደም ሌሎች የተለያዩ ቦታዎችም ሰርታለች።
ትክክል ነው። አፍሪካ ቀንድ ኃላፊ ሆና ወይም ቺፍ ሆና ከመምጣቷ በፊት አስቀድማ ሪፖርተር ሆና ሰርታለች። ከዛ በፊት እንዳልከውም ለአሶሲየትድ ፕሬስ፣ ለዋሽንግተን ፖስት ጋዜጦች ሰርታለች።
በአትላንቲክ ዕለት አሁንም እንዲሁ በተመሳሳይ የጋዜጠኝነት ሙያዋን ገና ስትጀምር ጣሊያን ሀገር አብረዋት የአሶሲየትድ ፕሬስ ዘጋቢ ሆነው አብረዋት የሰሩ አንድ ሰው አግኝቼ ነበረ እያጫወቱኝ ነበርና ተመልሳም ወዲህ ወደ ዩናይትድ ስቴትስ ከመጣች በኋላ ወደ ኢትዮጵያ ሄዳ እንደገና ወደ ዩናይትድ ስቴትስ ተመልሳ የክፍል ኃላፊ ሆና ከሰራች በኋላ ስራዋን ቀይራ የዓለም ምግብ ፕሮግራም ውስጥ ገብታ እንደገና ወደ ጣሊያን ስትመለስ ያንንም አብረው ጓደኝነታቸው መቀጠሉን የገለጹልኝ እኚህ ሴት ከ30 አመት በላይ የሆነ ጋዜጠኝነት ሙያ ውስጥ ቆይተዋል። ጋዜጠኝነቷንም ከኃላፊነት ባሻገር በጣም ጎበዝ ጋዜጠኛም ነበረች። እኛ እንኳን በመናውቀው ደረጃ መነገር ያለበት ይመስለኛል። ቆንጅት
ትክክል ነው አሉላ። ሌላው እኛ ጋር ያለች እንግዲህ እኔም ራሴ የሰራሁበት እንደመሆኑ የማስተውሰው ነገር በኢትዮጵያ በአጠቃላይም በአፍሪካ የወጣቱ ቁጥር ድግግዙፍ እንደመሆኑ ያንን የሚያህል ኃይል ጥሩ በሆነ መንገድ መታነጽ አለበት የሚል ትልቅ እምነት ስለነበረ እንደምታስተውሰው እኔም አንተም ፈገነታ ሰግድም አንድ ላይን ሰራው በነበረው መስተዋት ፕሮግራም ያው የሷ ጀምር ነው የሷ ልጅ ነው እንደምታቀው አሉና ወጣቱ ላይ ትኩረት እንዲደረግ ወጣቱ በትክክል የሚታነጽባቸው ሪፖርቶች እንዲሰሩ በጣም ነበር የምትገፋፋው። በዛ በጣም አስተውሳታለሁ።
በጣም በሙሉ ልቧ ትኩረት የምትሰጠው መሆኑን በደንብ ትዝ ይለኛል። እኔ ስራዬ ጀመርኩበት አጋጣሚ ነው። የውድድር ፕሮግራሞችን እናዘጋጅ ነበር። ሙሉ ድጋፍ ተሰጥ ነበር ወጣቶች ላይ ትኩረት ለሚያደርጉ ስራዎች። በግሌም ሐኪሙን ይጠይቁ የሚባለውን ፕሮግራም ከዚህ ቀደም የሰራኋቸውን ስራዎች አይታ ስታስብ ወጣቶቹን በአእምሮ ይዛ እንደምታደርግባ በሙሉ ልብ የምትደግፈው መሆኑ ትዝ ይለኛል። በዚያ ላይ ቆንጅት ቴሊም ቀደም ብሎ ጠቆም እንዳደረገው ኃላፊነት ብቃቷንም አሳይታለች። ጋዜጠኛ ብቻ ሳትሆን ጥሩ አመራር ችሎታዋ የተመሰከረ ይመስለኛል።
ትክክል ነው። እንደ ሰውም መልካም ሰው ነበረች። እንደምታስታውሰው እርጋታዋ፣ ለሰው አዛኝነቷ ምንም በቃ የሚረሳ አይደለም። እንደምታውቀው ይህንን ዜና ረፍቷን በተናገርንበት ጊዜም የሚያውቋት አብረዋት የሰሩ እንደኛ በጣም በጣም ነው ያዘኑት። ብዙዎቹም ደግሞ በመታሰቢያው ዝግጅት ላይ አሁን ያሉት ብቻ ሳይሆኑ ቀድሞ የነበሩትም ባልደረቦች ተገኝተዋል። ይሄ ደግሞ ጥሩ ነገር ነው ለቤተሰቡም። ቤተሰቡም ያንን አስተውሎ ተደስቷል። ባለቤቷም እንደገለጸልን ብዙዎች ተገኝተዋል መሰግናለሁ ነው ያለው። ጥሩ ነገር ነው።
የምትደነቅና በስራዋ የምትከበር ሰው ነው ያጣ ነው። ቆንጂት ጀኒፈር፣ እንግዲህ በአጭር ማስታወሻ ህይወትና ስራዋን ለማሰብ እንሞክር እንጂ ጀኒፈር በእርግጥ ከዚህ በላይ ናት። እኔ እንኳን በጣም ውሱን በሆነ አጋጣሚ የማውቀው በጣም ብዙ ሊነገርላት የሚችል ጥሩ ጋዜጠኛ፣ ጥሩ አመራር ብቃት ያለው የክፍል ኃላፊ እና እንዲሁም ደግሞ ቀደም ብለሽ እንደገለሽው መልካም ሰው የነበረች ናት። በዚሁ አስበናት ለዛሬ ያለውን እንቋጫለን። ከጀኒፈር መታሰቢያ ዝግጅት እንግዲህ ወደ ተቀሩት መደበኛ ፕሮግራሞቻችን ስንመለስ፣ ቆንጂት አንቺም ዛሬ እረፍት ከወጣሽበት ጊዜ ጀምሮ የመጀመሪያው የራዲዮ መጽሔት ላይ መመለስሽ ነው። ላለፉት በርከት ያሉ የራዲዮ መጽሔቶች ጠፍተሽ ነበርና የሰነበትሽው፣
በድጋሚ እንኳን ደህና መጣሽ።
እንኳን ደህና ቆየኸኝ። አድማጮችም እንኳን ደህና ቆያችሁኝ።
ወደ ዝግጅቱ ቀጥታ ከመዝለቃችን በፊት እረፍት እንዴት ነበረ?
በደንብ አረፍኩኝ። እንደምታውቀው ሙሉውን ጊዜ ከቤተሰብ ጋር ነው የማሳልፈው። ጥሩ ጊዜ ነበረ። እንደውም አጥሮብኛል አሉላዬ።
በንጽጽር ረዘም ያለ ጊዜ ተደርጎ ሊታይ የሚችል የእረፍት ቆይታ በኋላ ያጠረ መስሎ ሲሰማ እንግዲህ አልጠገብ የሚል ጥሩ ጊዜ እንደነበረ የሚጠቁም ይመስለኛልና መልካም ጊዜ እንደነበረ ሻምናለሁ። ወደ ዝግጅታችን ስንመለስ
ክብራትና ክብራን አድማጮቻችን፣ በመግቢያችን ያስተዋወቅነው ርዕስ ነው ተከታዩ።
የታይም መጽሔት በአየር ንብረት መዛባት ላይ ባተኮረ ልዩ የመጀመሪያ እትሙ በዓለም ዙሪያ አይነተኛ ተጽዕኖ ፈጣሪ ናቸው ላላቸው 100 የተለያዩ ኩባንያዎች መሪዎች እውቅና የሰጠበት
ከፍተኛ የከባቢ አየር ብክለት የሚያስከትሉ የፕላስቲክ ተረፈ ምርቶችን ዝቅተኛ የካርቦን ልቀት ወዳለው የግንባታ ግብዓት በሚቀይረው ኩባንያቸው አማካኝነት ላሳየው የአቅኝነት ስራው
እንደ ዝነኛዋ አሜሪካዊት አቀንቃኝ ቢሊ ኤሊሽ የሮክፌለር በጎ አድራጎት ተቋም ሮክፌለር ፋውንዴሽን ፕሬዚደንቱን
የቀድሞ የዩናይትድ ስቴትስ ዓለም አቀፍ ተራድኦ ፕሮግራም USAID አስተዳዳሪም የነበሩ ናቸው ዶክተር ራጂብ ሻህን ጨምሮ በአስተዋጽኦአቸው ከተመረጡ 100 የታይም መጽሔት ምርጦች ታይም ክላይሜት 100 አንዱ ለመሆን በቅቷል።
ቅዱስ አስፋው
ተስፋው ለዚህ እውቅና በመቃት እንኳን ደስ ያለህ።
አመሰግናለሁ።
በዚህ ዝርዝር ውስጥ መካተት በርግጥ ከፍ ያለ እመርታ ተደርጎ መታየት የሚችል ነው። በድጋሚ እንኳን ደስ ያለህ ቅዱስ።
አመሰግናለሁ።
በአየር ንብረት ላይ ያተኮረው ዓለም አቀፉ ጉባኤ እንደሚተሳተፍበት ጉባኤ ዱባይ ላይ በመካሄድ ላይ ባለበት ሰዓት ነው የታይም መጽሔት ይህን ዜና ይፋ ያደረገው። በአንተ በኩል እንዴትና መቼ ነበር የተሰማው? ምን ስሜት አሳደረብህ?
ታይም ማጋዚን ከሶስት ሳምንት በፊት ኮንታክት አድርጎ ነበረ ስለዚህ ዜና ማውራትን ባንችል አውቅ ነበረ። በኮፕ 28 ክላይመት ቼንጅ ኮንፈረንስ ላይ በተካሄደ ስብሰባ ይህን መስማት ከሌሎችም ጋር መወያየት መቻሌ በጣም ደስ ብሎኛል። ኮፕ 28 ከመቶ ሺህ ሰው በላይ ነው የሰበሰበው። የአሁኑ አመት የሁለት ሳምንት ኮንፈረንስ ነው። በዛም ላይ ብዙ አይነት ዲስካሽኖች ተካሂደዋል። አንዱ እንዴት ከተሞችን የኮንስትራክሽን ኢንዱስትሪን እንዴት አድርጎ ክላይመት ቼንጅን ማወገድ ይችላል በሚል ነበረ። እዛ ላይ በደንብ አሳትፈውኛል። ያንንም ኦፖርቹኒቲ አግኝቼ ስለ ኢትዮጵያ የምታደርገው ስራ፣ ኢትዮጵያ ውስጥ ያለውን ኦፖርቹኒቲ እናም የእኛ ስራ እዚህ ላይ እንዴት
ቆንጂት ከብራት በፊት ነው የነቅዱስን ስራ ዘገብንበት ስራቸው የተለየ ዘላቂ ጠቀሜታ የሚያመጣ ዓለም ካለበትም በተለይ ከከባቢ አየር ብክለት ጋር በተያያዘ አይነተኛ ፋይዳው የጉዳት የሚያመጡ ተረፈ ምርቶችን ወደ ጥቅም የሚቀየር ስራ መሆኑ ነው። ግን በዚህ ደረጃ የተበቀነው አይመስለኝም። እቅናም ይሄን ሐልማኘት ትልቅ ቦታ ነውና አንዳንድ ነገሮችን ማንሳት ብንችል
ልክ ነው። እንግዲህ ባለፈው ውይይታችን አሉላ እንዳልከው ቅዱስ እንደውም እንዴት እንደጀመረ ምን እየሰራ እንደሆነ ሌሎችንም አብረውት የመሰረቱትን ጨምሮ ብዙ ጊዜ ሰጥቶ ነው ስለ ስራው ሲያወያየን የነበረው። ይሄ ትልቅ እቅና ነው እንዳልከው አሉላ። ላነሳ የፈለኩት ከቅዱስ ጋር ሌሎች ለሱ አርአያ የሆኑ በዚህ በአየር ንብረት ጥበቃ ረገድ ተጽዕኖ ፈጣሪዎች ተካተዋል ወይ? የሱ አርአያ የሆኑ ካሉበት ብታጫውተን ቅዱስ።
አንዱ በጣም በዚህ ቶፒክ ላይ የምከተለው ሰው ቢል ጌትስ ነው። ቢል ጌትስ ይታወቃል በብዙ ነገር። አንዱ በሀብቱ እና በማይክሮሶፍት ነው። ግን ለሱ ያለኝ አክብሮት ዓለምን እንዴት ባለው ሀብት ማሻሻል እንደሚችል ብዙ ብዙ ነገር ሰርቷል። አብዛኛውም የእኛንም ሀገር በፐብሊክ ሄልት ማሌሪያን ለማቆም ወባን ለማቆም ብዙ የሰራው ነገር አለ። ግን ከአምስት አመት በፊት በክላይመት ቼንጅ ላይ ደግሞ ትልቅ ትኩረት ወስዷል። ትልቅ ኢንስፒሬሽን ነበር ለኔ። ለምን ልክ እንደዛ አይነት ሰው ከሰራው ስራ ውጪ ሌላም ነገር ላይ ተሳትፎ ይሄ ወሳኝ ነው ብሎ መስራቱ በጣም ደስ ያሰኘኝ ነበረ። አሁን ፊቴም እሷ አጠገብ ጋር ሳየው ኦፍኮርስ ዱ አይ ዲዘርቭ ኢት የሚል አይነት ጥያቄን ያመጣብኛል። ግን ከሁሉ ነገር ደስ ያለኝ ያበረታታል እኔም በሌሎች ወጣቶችን ለሆኑ እንዴት አድርጌ ያን መንገድ መቅረጽ እንደምችል ጉልበት ይሰጠኛል።
እርግጥ ጉልበት የሚሰጥ ይመስላል። ከምታደንቀው ሰው ጋር አብሮ መሰየሙ ከነትህትና ለእኔም ይገባኛል የሚለውን ጥያቄ የምታነሳ በቁም ነገር መርምረው ስራችሁን አይተው ስለሆነ ይህን እውቅና የሰጡት የሚገባ ስለመሆኑ ጥያቄ የለውም። ቅዱስ በተለያየ ዘርፍ ነው ይሄን እውቅና የሰጡት። አቀጣጣይ ያሏቸው አሉ። ቀደም ብለን ያስተዋወቅናትን እንኳን ዝነኛው አንድምጻዊት ቢሊ ኤሊሽ ያለችበት ቡድን በመሪነት ደረጃ መሪዎች ተብለው የተባሉ አሉ። ታይታንስ የሚሏቸው አሉ። አንተ ለየት ያለ የፈጠራ ጥበብ ባሳዩ ምድብ ውስጥ ነው ያለኸው። ተከላካይ የሚሏቸው አሉ። እንዲህ ያሉ ከፋፍለውታል። ከዚህ ቀደም ያደረጉትም ስላልሆነ ልዩ ቦታ ሰጥተው የሰሩት ስራ መሆኑ ይታያል። አንተ እዚህ ውስጥ እንዳለ ሰው ግን ራሱ ያዩበትንም የጊዜው ፈተና ነው ዓለም በሙሉ ትኩረት ሊሰጠው እየሞከረ ያለው ያንኑ ይሃል ተራራ የሚያክል ፈተና የሚጠይቀውም ቁርጠኝነት እንደ ልብ ያልተገኘበት ነው። ውዝግብም የታየበት ጭምር ነው የተከታተልነው ጉባኤና ከዛ አንጻር አጠቃላይ ሁኔታስ እንዴት ትረዳለህ? ይሄ የታይም መጽሔት ጅምር ምን ይሃል ተስፋ ሰጥቷል? እንደ ሁለቱን አጣምረ
ከታይም ማጋዚን ውጪ ምን ተስፋ የሚሰጠኝ ድሮ የኮፕ ስብሰባዎች በጣም ጀነራል ነበሩ። አሁን እኛ በምናውቃቸው እንዴት አድርገን ነው ነዳጅ መጠቀም ማቆም የምችለው ወይንም እንዴት አድርገን ነው መኪና መንዳት መቀነስ የምችለው በሚል አይነት ቶፒኮች ነበሩ እና ያን ደግሞ ለማድረግ በጣም በጣም ከባድ ነበረ። ሌላ ነገር ደግሞ በመንግስት ውይይት ላይ ነበረ አብዛኛው ቶፒኮቹ የሚካሄዱት። አሁን ግን ያየሁት ከመንግስትም ወጥቶ ኢንቨስተሮችን መጥተው ልክ እንደኔም አይነት ቴክኖሎጂ ድርጅቶች መጥተው መወያያ ቦታ ሆኗል። አንድ እሱ ነው። ሁለተኛው ነገር ደግሞ አሁን ብዙ ዳታ አለን። የት የት እንደሆነ ችግሩ ምን ምን ማድረግ እንደምንችል እናውቀዋለን። አንዱ ትልቅ ችግር ያለን ቤት አሰራራችንና አኗኗራችን ነው። 42% የክላይመት ቼንጅ ችግር የሚመጣው ከዛ ነው። 42% ብዙ ነው። ይሄ ታይቶ አንድ ሙሉ ቀን የተሰጠው ነው ፎክስ ይሄን ለማውራት ምን ማድረግ እንደሚቻል እና የመጡትም ደግሞ የመንግስት አባሎች አይደሉም። አርኪቴክቶች መጥተዋል። እንዴት አድርገን ዲዛይናችንን መለወጥ እንችላለን ለማለት ኢንቨስተሮች መጥተዋል። እንዴት አድርገን በሪል ስቴት ኢንቨስት እንደምናደርግ መለወጥ እንችላለን ብለው ይመጣሉ። ይኸው እኛም በቱቢክን ወቅት ጊዜ እንዴት አድርገን የግንባታ ቴክኖሎጂን መለወጥ እንደምንችል ለማውራት አቅቶናል። ግን ስራው ብዙ ነው እና ገና የጀመረን ነው ባይ ነው። ይሄ ከ10 ትሪሊዮን ዶላር በላይ የሚያስፈልገው ሂደት ነው። በአሁን በሚቀጥለው 8 ዓመት ውስጥ የሚያስፈልገው ገንዘብ በጣም ብዙ ነው። ግን 10 ትሪሊዮን ዓለም አቀፍ ደረጃ ላይ ካየነው ብዙ አይደለችም። አሜሪካ ላይ ብቻዋን በኮቪድ ጊዜ ከ3 ትሪሊዮን በላይ ነው ያጠፋችው። እና ያን ማድረግ ከቻለን ኮቪድን ትልቅ ችግር ነው ብለን አይተን ልክ እንደዛ ተሰባስበን መስራት የቻለን ዓለም ከሆነን አሁንም ክላይመት ቼንጅን በዛው አይነት ኢምፖርታንስ ይዘን ይሄን ታክል ማድረግ እንችላለን ብዬ ትልቅ እምነት አለኝ።
እንግዲህ የአየር ንብረት ለውጥ ጉዳይ እና የተደቀነው አደጋ ይህን ያህል ትኩረት እያገኘ መሄዱን ነው የገለጽክልን። በዚህ ረገድ አንተ አሁን በቅርቡ ያገኘኸው እውቅና ትልቅ እንደመሆኑ ለወደፊቱ ለወጠንከው ስራ በምን አይነት የሚጠቅም ይሆናል?
አንድ ሊንክድኢን ላይ ፖስት ያደረኩት ነገር አለ። ስለዚህ በጣም ልብ የሚሰማው ነገር የአሁኑ አመት ለኛ በጣም ጥሩ አመት ነበረ። በብዙ ነገር ታውቀናል። ብዙ ሰው ሬኮግኒሽን ሰጥተናል። ግን በእንግሊዝኛ ማለት ከቻል ሬኮግኒሽን ኢዝ ኖት ኤ ብራጊንግ ራይት it's a responsibility ብዬ ነው ያረው። ኃላፊነት አለን። አሁን ልክ እንደዚህ እውቅና በምናገኝበት ጊዜ ሄደን ታወቅኩ ለማለት ሳይሆን አሁን ያን እውቀት እንዴት አድርገን ለጥሩ ነገር ማዋል እንችላለን የሚል አይነት ጫናም አለ እና ያ ነው ስሜት ያለን። አሁን ልክ እንደዚህ አይነት ትልቅ ደረጃ ላይ ደግሞ ስንታወቅ እኔ የሚታየኝ ብዙ ነገር ነው። የመጀመሪያው ኢትዮጵያ ውስጥ ያለውን እንዴት በደንብ አድርገን ማሳየት እንደምንችል የአሁን የሚቀጥለው አመት ላይ ወሳኝ ነው። ከዛም ውጭ ደግሞ ይህን የዓለም አቀፍ ቴክኖሎጂ ብሎ ስለታየን ከኢትዮጵያም ውጭ እንዴት አድርገን ይህን መስራት እንችላለን የሚል አይነት ኃላፊነት አለን። ሌሎችም ደግሞ አርኪቴክቶች የሚሆኑ የሪል ስቴት ዲቨሎፐሮች የሚሆኑ እነሱን እንዴት አድርገን ኢንፍሉዌንስ ማድረግ አለብን የሚልም አይነት ስሜት አለኝ እና ኃላፊነቱ ትልቅ ነው ከሁሉም በላይ እና በዛ አይነት ስሜት ነው እኔም ቡድኔም ድርጅቱም።
ቅድስ እንዳልከው በእርግጥም እንዲህ ያለ ራቅ ያለ እውቅና ከኃላፊነት ጋር ነው የሚመጣው እና ለሚረዳና አሁን እንዳንተ ልባም ሆኖ ለሚገነዘበው ሰው ኃላፊነቱ ከብዶ ይታየዋል። በሚራመዳቸው ያንዳንዱ እርምጃ ውስጥ ከዚህ ኃላፊነት ጋር ትኩረትም እንደሚሰጠው ይረዳልና መልካም ነገር አንስተሃል። ለዚህ እውቅና ከመረጧችሁ 100 ሰዎች ውስጥ አንዱ በመሆን ሜታይም መጽሔት ጥያቄዎችን አቅርቦላችኋል። እንደው እነኛን ሐሳቦች በተወሰነ ደረጃም ቢሆን ለአድማጮቻችን ብናጋራ። ቀዳሚ ያቀረቡለት ጥያቄ ህብረተሰብም ሆነ ኩባንያም ሆነ መንግስታት ሊወስዱት የሚገባ አንድ በጣም የተለየ የምትለው ብቸኛ እርምጃ የሚቀጥለው አመት የከባቢ አየር ብክለትን ለመከላከል በሚደረጉ ጥረቶች ውስጥ አንድ ነገር ምረጥ ብትባል ምንድን ነው የሚል ጥያቄ አቅርበውልህ ነበር። እሱም ብታጋራ ለዛ የሰጠሁን መልስ።
አንዳንዴ በግንባታ ላይ የምናውለው ቴክኖሎጂ እንዴት አየርን እንደሚለውጥ አናስበው። የአየር ንብረት ለውጥ ይመጣል ብለን የምናስበው በነዳጅ ብቻ ይመስለናል። አንዳንዴ እኔም ይመስለኝ ነበር እና አሁን ቅድም እንደጠቀስኩት ኮንስትራክሽን ላይ የሚካሄደው የአየር ንብረት ለውጥ የሚያመጣው 42% ነው። ያን ሰው አይቶ የበለጠ ፎከስ ሊሰጠው ይገባል ብዬ ነው ያብራራሁት። አሁን ኮፕ 29 በሚካሄድበት ጊዜ አንድ ቀን ሳይሆን አንድ ሳምንት መሰጠት አለበት የምለው ቶፒክ ነው። 42% ማለት ግማሽ ደረሰን ማለት ትንሽ ናት። ስለዚህ ለዛ 2 ሳምንት ግማሹን ለዚህ ሊውል ይገባል ብዬ ነው ማሰብ።
ቅዱስ፣ እንግዲህ ለዚህ እውቅና የበቃኸው በጣም በወጣትነት እድሜ ነው። አንተም መሰል ወይም ገና እያደጉ ያሉ ወጣቶችን የሚያበረታታ ይህ እውቅና መሆኑ ላይ ምን የምትለን ነገር አለ?
እኔ ደስ የሚለኝ ነገር አሁን ልክ እንደ እኔ ድርጅት አዲስ ድርጅት ካቋቋሙ ጋራ መሆን በጣም ደስ ይለኛል። ለምን ብዙ አይነት ሀሳብ እንካፈላለን፣ ችግሮቻችንን ስንረዳዳም ደግሞ ብዙ አይነት ሀሳቦች እንዋዋሳለን እና አንድ ነገር ሁሌ የማየው በእኔም ተጨምሮ ቁልቁለቱ በጣም በጣም ትልቅ ነው ድርጅት ሲጀመር እና ዳገቱ በጣም ትልቅ ነው እና ያን ዳገት ለመውጣት የት እንደምንሄድ ማወቅ አለብኝ። ያን ደግሞ ማውቀው ምን ችግር ነው መፈታ ብዬ ማሰብ አለብኝ እና ብዙ አይነት ምክር ፈላጊዎች ሲመጡ ይሄን ነው የምላቸው። ምንድን ነው ምን ችግር ነው የምትፈችው ወይም የምትፈታ ብዬ ነው የምጀምረው። ያን ካላወቀን ዋጋ የለው ድርጅት መክፈት። ድርጅት መክፈት በጣም ቀላል ነው፣ ግን ያን ድርጅት ደግሞ ለማሳደግ በጣም በጣም ተባዝ ነው እና ለክነዛ አይነት ውይይት በሚናደርግበት ጊዜ ሁሌ የምጠቅሰው ነገር ነው እና በአየር ንብረት ለውጥ ጉዳይ ላይ ደግሞ ሲነሳ አየር ንብረት ለውጥ በጣም ትልቅ ነገር ነው። ያን ለክላይመት ቼንጅ ብዬ ነው ድርጅት አቋቋምኩት የሚለኝም ሰው ያ ድርጅት ሰክሰስፉል ሊሆን አይችልም ብዬ ነው ቶሎ የምነግራቸው። ለምን ቻለንጁ ብዙ ቻለንጆቹ ብዙ ስለሆኑ አንዱን ቻለንጅ ወስደው ያ ቻለንጅ ላይ በጣም ማትኮር አለባቸው አንድ ደረጃ ላይ ለመድረስ። እኛ ልክ እንደዛ ነው ያደረግነው። በግንባታ ቴክኖሎጂ ላይ እኛ ፎከስ አድርገናል። አሁን ኢትዮጵያ ውስጥ ደስ ደስ የሚሉ ድርጅቶች አሉ። ጫካ የሚባል አለ፣ ፎረስት የሚባል አሉ። በሴቶች የሚመሩ በጣም የሚያከብሩ ልጆች ናቸው። እነሱም እንዴት አድርገን ዛፎቻችንን ማዳን እንችላለን ብለው የተነሱ ናቸው። ዛፍ የዓለም ሳንባ ናት፣ ስለዚህ ወሳኝ ነው እና ሁሌ በቻሌንጅ መጀመር አለን እና ያን ካወቀን ያ ድርጅት ትልቅ ደረጃ ለመድረስ ተስፋ አለን።
ቆንጅት ከቅዱስ ጋራ ይልቁንም ደግሞ እንዲህ ባለ ላቅ ባለ ዕቅናና በሰሯቸው ስራዎች ውስጥ ወግ ጨምሮ መቋጨት አይቻለም። በርከት ያሉ ሐሳቦችንም አብረታች ስሜቶችን ለሌሎች የሚጋሩትን ጨምሮ መነጋገር ይቻላል። ይሁንና በሰዓታችን ውሱንነት ለዛሬ የታይም ማጋዚን 100 ምርጦች ሲል በከባቢ አየር ብክለት የተለየ አስተዋጽኦ ያደረጉ መሪዎች አላቸውን የመረጠበትን ቅዱስም ለዚያ የበቃበትን መነሻ በማድረግ ለዛሬ ያዘጋጀነውን በዚሁ ቋጭተን ቅዱስ ለከተማችን ብቅ ሲል ቀጠሮ ሰጥተን እንለየው። ቆንጅት፣
አዎ እንግዲህ እንደሱ ማድረግ ይኖርብናል። በነገርህ ላይ ቅዱስ በወጣትነቱ ለዚህ ውቅና የበቃ ከሱ ጋር ከ100ዎች ውስጥ የተካተተውን ቢል ጌትስን በሚያክልበት ጊዜ ደግሞ እንዲያ እንደሆነ የሚደርሰው ለማየት ያብቃል እያልኩ ነው።
ያስብላል በትክክል። ቅዱስ በጣም እናመሰግናለን። ቅድም እንዳልከው የመነቃቃቱ ወይም አክብሮቱን ያህል ብዙ ስራ ያለበት ሁኔታ ውስጥ ነው ያለነው እና ብዙ ፈተናዎችም ከፊት ተደቅነዋል። ስራችሁ ይበልጥ የተሳካ እንደሚሆንም ተስፋ እናደርጋለን። ለአሁኑ እናመሰግናለን። እግዜር ይስጥልን።
በጣም አመሰግናለሁ ጊዜ ስለሰጣችሁ።
ወንጂት፣ ብሩሽ ያለካቸው ስዕሎች አሁን ቀደም ከወራት በፊት ያስተዋወቅነው ርዕስ ነው። ታስታውሽ ይሆን?
አስታውሳለሁ። ለየት ባለ ጥበባዊ ዘዬ የተሰሩ ምርጥ ምርጥ የስዕል ስራዎቹ።
አሁን ሰዓሊ መክብብ ገብረ ጻዲቅ ብቅ ብሏል ወደ ስቱዲዮአችን። በምስል በተቀረጸ ውይይት ነው ያደረግነው። ለራዲዮ መጽሔት ቆንጂት የድምፁን እናቀርባለን። ታዲያ ቆንጂት፣ መክብብን ከማናገሬ በፊት የሚያስተምርበትና የስዕል ስራዎቹንም የሚሰራበትን ስቱዲዮ የሃዋርድ ዩኒቨርሲቲን ለዚሁ ቃለ ምልልስ ጎብኝቼ ነበረ። በመክብብ ስራዎች የታዘብኩትን ለየት ያለ ሁኔታ ከማካፈሌ በፊት ከዚህ ቀደምም የሃዋርድ ዩኒቨርሲቲ በጣም ከፍ ያለ እውቅና ያላቸው ኢትዮጵያዊ ሰዓሊያን ቤት ነበር ማለት ይቻላል። ታስታውሽ ከሆነ ገነን ያለ ስም ያላቸው አንድ ሁለቱን ብትጠሪ ተማሪዎቻቸውም እንደነበሩ አውቃለሁ።
እንግዲህ እስክንድር ቦጎሲያንና ከበደች ተክላ ሁለቱን፣ ሌሎችም ሊኖሩ ይችላሉ አንተ የምታውቃቸው አሉና።
ልክ ነው ቆንጂት። የነሱ ተማሪዎች የነበሩት የተወሰኑ ጊዜ እዛም የቆዩ አሉ። ሁለቱ ግን ገነው የሚታወሱ ናቸው። እስክንድር ቦጎሲያን ህይወቱስ ካለፈበት እንደ አውሮፓውያን ዘመን አቆጣጠር 2003 ዓ.ም ላይ ስሚትሶኒያን ቤተ መዘክር ውስጥ የኢትዮጵያውያን የስዕል አውደ ትርኢት በተከፈተ ጥቂት ቀናት ውስጥ ነው ያረፈው። እሱስ ካረፈበት ጊዜ ድረስ እነኚህ ሁለት ሰዎች በተለይ በጣም ገነው ይታወቃሉ። ከበደች ተክለአብ የእስክንድር ቦጎሲያን ተማሪም ናት። ከዛ በኋላ እዛ ጨርሳ አስተምራ አሁን ሌላ ቦታ ታስተምራለች። በቅርቡም በአንድ ትርኢቷ አማካኝነት የመጽሔት እንግዳችን ነበረች። እነሱን እናስቀድም ብዬ ነው ቆንጅት።
ልክ ነህ አሉላ። የመክብብን ስራዎች በሚመለከት በሃዋርድ ዩኒቨርሲቲ ያስተዋልኩት ነገር አለ ብለህ ጀምረህልን ነበር።
ልክ ነው ቆንጅት። በኋላ በቃለ ምልልሱም እናነሳዋለን። እውነቱን ለመናገር ፈጽሞ ከጠበቅኩት ከግምቴ ውጭ የሆነ ነገር ነው ያየሁት። በእርግጥ መክብብ ከሃዋርድ ዩኒቨርሲቲ ጋር ያለው ትስስር ረዘም ያለ እንደሆነ ተረድቻለሁ። እንዲሁም ደግሞ አሁን በማስተማርም ራሱ እያገለገለ ነው።
ዩኒቨርሲቲውን በጎበኘሁበት ወቅት የታዘብኩት
ግን የተለየ ነው የምልሽ፣ የመክብብ ስዕል የሌለበት ህንፃ የለም ማለት የሚያስደፍር ነገር ነው የተመለከትኩት። እንግዲህ የቀረውን ከቃለ ምልልሳችን እንሰማለን።
መልካም ነው። ከምሰማ ጓጉቻለሁ።
መክብብ ገብረ ጻዲቅ እንኳን ደህና መጣ።
እንኳን ደህና ቆየኝ አሉላ።
አንተ መባሉን ስለመረጥክም አንተ ከሚባልበት እድሜም አልዘለልክም የኪነጥበብም ሰውነህና አንተ እያልኩ ቀጥላለሁ።
ደስ እያለ
መክብብ የቅርብ ጊዜ ስራዎችን በማንሳት ብንጀምር በርካታ ኤግዚቢሽኖች ወይንም አውደ ትርኢቶችን አሳይተሃል የተለያዩ ቦታዎች። በቅርቡ በኒውዮርክ ቢሾፕ ጋለሪ የቅርብ ጊዜ ስራዎችን አሳይተህ ነበረ። እንዴት ነበረ? ምን አይነት አቀባበል ጠበቀህ?
ጥሩ ነበረ። ቢሾፕ ጋለሪ በብሩክሊን ኒውዮርክ የሚገኝ አንድ ጋለሪ ነው። ታይትሉን የሚያልኩት መጠሪያው አርት ሲንተሲስ ነው። ያው በአማርኛ ለመመለስ ያስቸግራል። ዋና ትኩረት ያረኩበት በእጽዋት ላይ፣ በዛፎች፣ በተፈጥሮ ላይ ነው ትኩረት አድርጌ የሰራሁት። ጥሩ ነበረ። በአጠቃላይ
ይሄ አርት ሲንተሲስ በሚል እንግሊዝኛ አጠራር የሰየምከው ይበልጥንም ደግሞ ከተፈጥሮ ጋር ያዙ ስራዎች የአሳሳል ስልቱ ብዙ እንድንነጋገርበት የሚጋብዝ ነው። በጽንሰ ሀሳብም ደረጃ መሰረታዊ ያንተን የግል ፍልስፍና ያሳየህበት ስራ ነው፣ እንመለከታለን። መክብብ፣ ለዚህ ለዛሬ ቃለ ምልልሳችን ዝግጅት ለማድረግ አንተ የምትሰራበት የምታስተምርበት ስቱዲዮ አለ፣ በሰፊው የምትሰራበት የሃዋርድ ዩኒቨርሲቲን የመጎብኘት እድል አግኝቼ ነበረ። ሃዋርድ ዩኒቨርሲቲ በመክብብ የጥበብ ስራዎች ተሞልቷል ማለት ይቻላል። ከፕሬዚዳንቱ ጀምሮ የተለያዩ ክፍሎች ግሩም ግሩም ድንቅ ስራዎች ትልቅ ክብር እንደተሰጣቸው ተመልክቻለሁ። ምን ያህል ቦታዎች እንዳሉ ታውቃለህ? ስንት ክፍል ውስጥ እንደሆኑ
በደንብ ለማወቅ እቸገራለሁ። የመዘገብኳቸውን እያየሁ ልነግርህ ልሞክር። በርከት ባሉ በዩኒቨርሲቲው ቢልዲንጎች ውስጥ ስራዎች አሉ። የመጀመሪያው ሉሉ ቬሪ ችልድረን ሆልስ ያ በቻድዊክ ቦዝማን ኮሌጅ ኦፍ አርት የተሰየመው ቢልዲንግ ውስጥ ዲን ኦፊስ ውስጥ አለ አንድ ስራ። ዲን ኮንፈረንስ ኦፊስ ውስጥ ስድስት ስራ አለ። እንደገና ደግሞ ወደ ብላክበርን ሴንተር አርት ሴንተር ስንሄድ ደግሞ በሎቢ ውስጥ ሁለት ስራዎች አሉ ገና ስንገባ። እንደገና ደግሞ በኮንፈረንስ ሩም ውስጥ ሌላ አራት ስራዎች አሉ። ሳይዛቸውም ትልልቆች ናቸው፣ ትልልቆች ናቸው። እንደገና ደግሞ ወደ አድሚሽን ቢልዲንግ ስንሄድ ከ3rd floor ከ3ኛው ፎቅ ስንጀምር የፕሬዝዳንት ኦፊስ ነው ያለው። ሴኩሪቲ ኦን ኤሪያ ነው። እዛ ውስጥ አራት ስራዎች አሉ። እንደገና ደግሞ መጀመሪያው ፎቅ ላይ አድሚሽን ቢልዲንግ ውስጥ ወደ አራት ስራዎች እንደገና አሉ። ስቱደንት ሄልዝ ሴንተር ውስጥ አንድ ስራ አለ። እንደገና ደግሞ ቢዝነስ ኮሌጅ ገና ከክራምፕተን ፊት ለፊት ያለው ቢልዲንግ ውስጥ እዛም አንድ ስራ አለ። ምናልባት ደግሞ የረሳሁትም ይኖራል።
መክብብ፣ የተወሰኑ ናቸው እዚህ ዩኒቨርሲቲ የጥበብ ስራዎች እንዳየሁ ማሰብ አልችልም። ባየኋቸው ጥቂት ቦታዎች ግን የአንድ እውቅ ሳሊ ስራ ብዙ ቦታ ሊቀመጡ ይችላሉ። በጣም የተለየ ቦታ እንደሰጡት በሚያሳይ መልኩ ነው ተመልካች አድማጮቻችን ይህን ሲከታተሉ መገመት የሚችሉ ይመስለኛል። በጣም የተለየ ቦታ ሰጥተውታል። ምንድን ነው እንደዚህ ትኩረት ያገኘው? ስራዎች በራሳቸው የሚናገሩ ናቸው።
ያ እኔም እንደው የተለየ ትኩረት ማግኘታቸው አሁን ነው ያወቅኩት። በሁሉም በብዙ ቢልዲንጎች ውስጥ ነባሉ እና ይህን ያህል በተለያየ ቢልዲንግ ውስጥ በዩኒቨርሲቲ ውስጥ የኔ ስራዎች መኖራቸው አንድ ፕሮፌሰር ነው ሲናገር አይቻላውቅም ያንተን ነው በአብዛኛው በየቢልዲንጎቹ ያየሁት። እኔ ደግሞ ከዚህ በፊት እስክንድር ቦጎሲያን በዛ ዩኒቨርሲቲ ስመጥር ሳሪ ስለነበረ የእሱ ስራዎችን በየቦታው እንዳሉ ስጠይቅ አይ መክብብ ያንተ ነው ቦታ ያለው ሲለኝ እኔ አሁን ነው ያወቅኩት ይመስለኛል። ረዘም ያለ ጊዜ ደግሞ ከዩኒቨርሲቲው ጋር ቆይቻለሁ ከ2007 ጀምሮ
በአውሮፓ የዘመን አቆጣጠር
ወይም ከኢትዮጵያዊ ዘመን አቆጣጠር 2000 መሆኑ ነው። በሚላኒየሙ ጀምሮ በኢትዮጵያ ሚላኒየም እዛ ነበርኩኝ እና ያም የራሱ ዋጋ ይኖራል። እንደገና ደግሞ ሌላ እነሱ ያዩበት አንግል ይኖራል ደግሞ እኔም አላውቀው።
የጋለሪዋን ዲሬክተር ብዙ ሰዎችን ታውቂያለሁ በትላንትና ዕለት አብረው የሚሰሩ የሙያ ጓደኞች ዲኗን በርካታ ሰዎች ይሄ ጉዳይ የሚመለከታት የጋለሪው ዲሬክተር በተዋወቅኳት ወቅት ስለ ስራዎች ታስረዳኝ ነበረ። በጣም በተለየ ስሜት እና ተመስጦ ነው ስላንተ ስራዎች እየተዘዋወርን ስታስረዳኝ የነበረው እና ግልጽ ይመስላል ለስራ ያላቸው ክብር
በጣም በተለይ ፕሮፌሰር ኮኒ አሊ ነች ጋለሪ ዳይሬክተር ሷንች ጋለሪ ዳይሬክተሯና በጣም ጥሩ የሆነ የስዕል ጋር ቀረረባለ። እሷም ብቻም ደግሞ ሳትሆን ፈሊሻ ረሻድ እሷም በጣም ለስዕል በጣም ተወደዋለች፣ በጣም ታከብረዋለች።
ማንች አሁን የጠራሃት ሰው
ፈሊሻ ረሻድ ማለት ዲን ፈሊሻ ረሻድ ማለት የሃርቫርድ ዩኒቨርሲቲ ዲን ነች። በዚህ አመት ሪታየር ታደርጋለች። አጭር ጊዜ ነው ዲን የሆነችው። የእሷና የኔ ግንኙነት በጣም ለእኔ በህይወት የሚገርመኝ ነገር ነው። ለረጅም ጊዜ በቴሌቪዥን የማያት ሰው ነች። በአካል አግኝቻት አላውቅም፣ ግን ትምህርት ቤትም እንድጨርስ ፋይናንሻሊም ሞራልም የረዳችኝ ሰው ነች። ለእኔ ስዕል ትልቅ አክብሮት አላት። አንደኛው ስዕል እንደውም ለ17ኛው ፕሬዚዳንት ለሃዋርድ ዩኒቨርሲቲ ዶክተር ዋይን ፍሬድሪክስ በገዝተው አበርክተውታል።
ትላንት ካጫወቱኝ ከገለጹልኝ ታሪኮች ውስጥ አንዱ ነው። የአዲሱ አሁን በስራ ላይ ያሉትን ፕሬዚዳንት የቀድሞውን ፕሬዚዳንት ስራ አላቸው።
18ኛውን ፕሬዚዳንት 3 ስራ በኦፊሳቸዋል።
ግሩም መክብብ። እንግዲህ ስለ ስራዎችህና ስለ ሀዋርድ ሳናነሳ ማለፍ ስለማንችል በቅርብም ደግሞ በስፍራው ሄጄ ተዘዋውሬ የተመለከትኳቸው እነኚህ ተመልካቾቻችን የሚያዩቸው ስራዎችን ማንሳት በመፈለጌ ነው። ወደ ስራዎች ገፋ አድርገን እንሂድ። በስራዎች አይነተኛ የሚባል አሰራር ወይም ዘይን ብለው በአማርኛ ስታይል እየተከተልክ ነው። በቪዲዮ የተቀመጠውን ማይቻለው ስራዎቹንም ደግሞ እንዴት እንደምትሰራ ተመልክቻለሁ። የተፈጥሮን መንገድ ለተፈጥሮ የሚል አይነት ዝንባሌ ያለው ቀለሞችን ብሩሽ ሳይነካቸው በተፈጥሮ መንገድ የሚሳሉበት ከዚህ ቀደም እንደው በጨረፍታ አንስተነዋል። በተፈጥሮ መንገድ አንተ ታስረዳናለህ ዝርዝሩን የሚሰራበት መንገድ። በራስ ዘዴ በራስ ስልት የሰራኸውን ተመልክቻለሁ። ማመን ያስቸግራል። መስመሮቹ ቀጥ ብሎ መቀመጥ ያለ ብሩሽ እንዴት እንዲህ ሊሰራ ይችላል የሚያስብሉ ናቸው። በርካታ ናቸው። ቅድም ያነሳሁት ኤግዚቢሽን ላይ የቀረቡትም በስቱዲዮ የተመለከትኩት ተዘዋውሬ ያየኋቸው ክፍሎች ውስጥም ይሄን ዘዬ ሰፊ ቦታ ሰጥተህ እየተሰራህበት ያለ ነው። እስኪ ለአድማጭ ተመልካቾቻችን፣ በተለይ ተመልካቾቻችን በቪዲዮ የሚመለከቱት ስራዎችንም እያዩ ስለሆነ አስረዳን ጽንሰ ሀሳቡን። ራሱስ እንዴት እዚህ ጋር ደረስክ? ይህን ሀሳብ እንዴት መጣ? ምንድን ነው እንድትከተል ያደረገህስ መነሻ?
ጥሩ፣ ከወደኋላ ልጀምርልህ። ስዕል ለእኔ ቋንቋ ነው። በዛ ቋንቋ የምናገረውን ነገር ደግሞ ለማህበረሰቡ ይጠቅማል በሚል ነው ልሰራ የምፈልገው። የተለያየ የሰዓሊያን ሀሳቢዎች አሉ። ውበትን አትኩረው ትኩረት ሰጥተው የሚሰሩ አሉ። እኔ ግን መስራት የምፈልገው መፍትሄ ለማህበረሰብ ይሰጣል የሚልን ሀሳብ ይዤ መነሳት እፈልጋለሁ። ከሀያ አመት በፊት የነበሩትን ስራዎች ላይ ካየህ ልሰራ የምሞክረው ምንድን ነው? በኢትዮጵያ ውስጥ ያሉ ተቃርኖች፣ ችግሮችን እንደ መፍትሄ የሚሰጥ ነገር የያዘ ሳቤ ነበር ስሰራ የነበረው።
እንዴት ነው? እስኪ ለምሳሌ
አንዳንድ ነገሮችን እንደ ምሳሌ ልስጥህ። ወላይታውና ትግሬው ሲደንሱ አብረው፣ ሲዳማውና አማራው አብረው ሲደንሱ፣ ኦሮሞውና እንደዚህ ሶማሌው አብረው ሲደንሱ፣ ሙዚቃ ነው፣ የአንድ የስነ ጥበብ አካል ነው። ግን ያ ልዩነትን ሳይሆን ለማሳየት ህብረትን፣ አንድነትን እንዲያሳይልኝ ነበር። ሰሜኑ ከደቡቡ፣ ምስራቁ ከምዕራቡ አብሮ ሰልብሬት የሚያደርግበትን ነገር እየመረጥኩኝ እያገናኘው ነበር ምስላቸው። አሁን ይህ ምን በመፈለግ ነው? ያኔ ልዩነት ላይ ብዙ ስለሚቀነቀን ያችን ነገር ለማጥበብ በእኔ አቅም ለማጥበብ ነው። ወደ አሁኑ ደግሞ ስመጣ አለማችን ባለፉት 30 አመት በተለይ አሁን ላይ አስፈሪ ደረጃ ላይ ደርሷል። የፀሐይ ክረት አለ፣ የአየር ብክለት አለ፣ ጦርነት አለ፣ አለመግባባቶች በጣም ሰፍተዋል። እነዚህን እንዴት አድርገን ሶልቭ እናደርገው? እንደ ሰዓሊ የኔ አስተዋጽኦ ምንድን ነው? ለአየር ብክለትም ሆነ ለፀሐይ ክረትም እንደ መፍትሄ አርጌ ወሰድኩት ተፈጥሮ ነው። ተፈጥሮ ራሷ ተፈጥሮን የማከማቀም አላት የሚንሳቤ እንጂ ኢቭን በአሳሳል ዘዴ ላይም ተፈጥሯዊ የሆነ መሳሪያዎች ስጠቀም እነሱም አየርን ንፋስንና የመሬት አየርን ውሃንና የመሬት ስበት እነዚህ ሶስቱን ተፈጥሯዊ እሴቶች ተጠቅሜ ነው እንደ ዋና ገጸ ባህሪ ዛፎችን በማድረግ የመልካ ምድር ስራ መስራ። ዛፎች ደግሞ ለአሁን ለነገርኩ ለፀሐይ ክረቱም ፖሊዥን ለአየር ብክለቱም እንደገና ደግሞ ለጦርነቱ ለሚፈጠረው ነገር ሁሉ እንደ መፍትሄ ነው። ብዙ ዛፍ መሬት ላይ በመንተክልበት ጊዜ አካባቢያችንን ክሊን ያደርግ እንመጣለን። ረዘም ላለ ጊዜ ሊፈጅ ይችላል። ዛፎቹ አድገው ለሚቀጥሉ ጄኔሬሽን የማሰብ ነው እና የመፍትሄ አካል ለመሆን ነው በስዕል የምሞክረው።
መክብብ ስዕሎች ላይ በተመስጦ የማናቸው ምክንያት በዛፎች ሊንጸባረቅ ይችላል። በተመስጦ የምትሰራቸውን ነገሮች የማየቱን ይሃል ከነባራዊ ህይወት ጋራ መንፈሳዊውን የምታዛምድበት በእያንዳንዱ ስራ ውስጥ ተደጋግሞ የሚመጣ አስኳል ብለው ትልቅ ነገር አለ። ብርሃን ለሰዓሊ ቅርብ የሆነ ነገር ነው። በርግጥ በብርሃን ነው የምትጫወቱት ማለት ይቻላል። ቀለም ግን ከዛ ውጪ ያለ ነገር ብርሃንን ግን ብዙ ቦታ ተጠቀምበት አለ። መንገዶች ውስጥ ታሳየዋል። አሁን ቅድም የገለጽነው መንገድ ላይም አዲሱን ዘይቤን ተከትለህ በመስለው ብርሃን መጨረሻው ላይ ይታያል። እስኪ ከብርሃን ጋር ያለህን የብርሃን ፍቅርም በለው ከብርሃን ጋር ያለህን ግንኙነት ብርሃንን የምትጠቀምበት መንገድ ያንዱ ሰዓሊ ከሌላው የሚለይ ይመስለኛልና በተለይም ደግሞ በዚህ ተፈጥሯዊ በመትለው መንገድ አሳሳል ውስጥ የምትጠቀምበት አጫውተን።
ጥሩ። እንደውም ከዛ በፍቀደም የአንድ ነገር እንጨምርልህ። ብርሃን በሚል አንድ ኤክስፒሪየንስ ነበረኝ በ2012 በኢትዮጵያ አቆጣጠር አዲስ አበባ ውስጥ። ታይትሉ ብርሃን ነው የሚባለው የሚለውና እኔ ራሱ ትልቅ ፀሐይ ለሰራዋት አለ በኔ ቁመት ፕሮፖርሽን ነው እንጂን ወደ ቀይና ግራስ ዘረጋ ከግሬ ጫፍ እኔ ሰርክል ውስጥ ነው ያቺ ፀሐይ ዋልክ ያለች እሷን በሷ ውስጥ ነው እኔ ተኝቼ ፖስተር ራሱ የነበረው። ምን ልፈልግ ነው ኢቭን ታይትሉ ብርሃን ነበር ነው ብርሃን ለሁሉም ሰዓሊ ለማንም ሰው ነገሮች ለሚመለከት ያለ ብርሃን የሚሆን ነገር የለም። ግን ወደኔ እሳቤ ወደኔ ፍልስፍና እሳቤው ስመጣ ብርሃን ወይንም የፀሐይ ብርሃን ጨረር ከእጽዋት ጋር ያለውን ግንኙነት አጉልቶ እንዲያሳይልኝ ስለምፈልግ ነው። ያም በእንግሊዘኛው ፎቶሲንተሲስ የሚሉት የፀሐይ ብርሃን ንፋስ ወይም አየርንና ውሃን ከመሬት ሚነራል ከመሬት አፈር ወስደው ምግባቸውን አዘጋጅተው ህይወት ዘርተው ለኛ መልሰው ጥሩ አየር እንድንተነፍስ ያደርጋሉ። ሶ ይሄ ትልቅ ነገር ነው። ከነሱ እኔ ለመማር ነው የምፈልገው። ለዚህ ነው አርት ሲንተሲስ የሚለውን ኤግዚቢሽን በኒውዮርክ ያደረኩትም የተጠቀምኩት። ምክንያቱም የፀሐይ ስሜት በዛፎቹ ላይ ያያየ ግን ኤነርጂውን ወይንም አቅሙን የፀሐይ ጉልበትን ደግሞ በግራቪቲ የተካውት በመሬት ስበት የተካውት ፕሮሰስ ላይ ቅድም ስናገር ውሃ ንፋስ የመሬት ስበት ይያል የታለ አፈሩ ስትለኝ ደግሞ ፒግመንቱ ወይንም ቀለማቶቹ ከአፈር ላይ የተወሰዱ ቀለማቶች ናቸው። አብዛኛውን ስዕሎችን ሆን በፊላደልፊያ ውስጥ ከናቹራል ካመሬት ውስጥ አፈራ ያወጣች መስራ ቀለም መስራ ሳል ያለች ከሷ ገዛለ እና አየው አፈራ አለኝ አዘ ፒግመንት ውሃ አለኝ እንደገና ደግሞ አየር ቅፍልበት አለው የፀሐይዋን እንዳልጠቀም አቅም ስላጣሁኝ የመሬት ስበት ተጠቅሜ ግን የፀሐይዋን ስሜት በዛፎች ላይ እንዲያርፍ አድርጋለሁ።
መንፈሳዊ ግጥታም ያለ ይመስላል አንዳንድ ሰዎች ላይ ስታፈረ።
እውነት ነው እውነት ነው። ምን መሰለህ እኔ እንግዲህ የኦርቶዶክስ እምነት ተከታይ ነኝ። ከልጅነት ጀምሮ በደሴም ያለው ወልድ ዋህድ ተዋህዶ ይባላል የመንፈሳዊ ትምህርት ቤት መማርበት መድኃኔዓለም ውስጥ ከዛም እዚህም አሁን ደብረገነት መድኃኔዓለም ቤተክርስቲያን ነው የምሄደው እና እግዚአብሔርን ወይም የማይበት የሱን ገጽ የማይበት አው እውነት ነው በሰው አምሳል በእኛ አምሳል ተፈጥሯል ግን ኃይሉን ክብሩን የማይበት ደግሞ በብርሃን ነው ልክ ማነጻጽረው ከፀሐይ ለጠፍ ነው በጣም ተፈጠፍ ግን በብርሃን ነው ለማየት እንፈልገው ስለዚህ ስዕሎቼ ላይ ካየ መንገድ ይዞ ይሄዳል በጫካ ውስጥ ይሁን በሰፈር ውስጥ ይሁን መንገድ ይወስዳል ያ መንገድ ይዞ የሚሄደው ብርሃን ውስጥ የሚያስገባ የኔ ሳቤ ምንድን ነው ያ መንገድ ህይወት ነው ዛሬን የምንኖረው ነገር ነው ጫካው ከጎን ያለው ደግሞ አስቸጋሪው ነገር በየውስጥ ነው የሚያስቸግረው ያን ሁሉ አስቸጋሪ አልፈ በፖዚቲቭ ላይ ካለፍከው ብርሃን ነው የሚያጋጥመው ሶ ያን አይነት መልእክት ለማስተላለፍ ነው ጥረቴ መንፈሳዊም ሆነ ሳቤ ይዞ ቀጥሎ ደግሞ እንደ ሳሊ እንደ አይን ወደ ዶሚናንት ሰብጀክት ማተር እናለን ወይ ዋና ገጸ ባህሪው ፀሐይ እንዲሆን ያረጋግጥ
ለቆይታችሁ በጣም አመሰግናለሁ
ስለዚህ አመሰግናለሁ በጣም
እንግዲህ አሉላ የዛሬው ፕሮግራማችን በዚሁ መጠናቀቁ ነው በተወዳጇ የክፍላችን አላፊ በነበረችው በጀነፈር ፓርሜሊ መታሰቢያ ዝግጅትም ሌሎችም እንደዚሁ በርከት ያሉ ቅንብሮችን ስላቀረብን ለዛሬ አስበነው የነበረ ሌላ ዝግጅት ሊቀርብ አልቻለም ባጭሩ አስተዋውቀን እንለፍ አሉላ
ቆንጅት መልካም ብለሻል እኔም እንዳድማጭ ጓጉቼበት የነበረ ዝግጅት ግን በተቃቀሻቸው በርከት ያሉ ምክንያቶች ይልቁንም ደግሞ አሁንም መልሰን እናስታውሳት እንደገለሻት ተወዳጇ የቀድሞ ክፍላችን ሐላፊ ጀኒፈር ፓርሜሊ ዜና ረፍት የታሰበበት ማግስት ስለነበረ ፕሮግራሞችን ማላወጥ ተገደናል እቋ ድምጻዊትና የሙዚቃ ደራሲ መክሊት አደረው ረዘም ላለ ጊዜ ስናስበው ለነበረ ወግ ወደ ራዲዮ መጽሔት ጋብዘናት በረጅሙ ማዋይተናታል ከሙዚቃ ስራዎቿ ያላነሱ በተለይ በፖድካስቱ አማካኝነት ሙቭመንት የሚባል ፖድካስት አላት በዛ አማካኝነት የምሰራው አንደኛው ፕሮግራም በ300 የተለያዩ ሬዲዮዎች ተመልሶ የሚሰራጭ የሚተላለፉ ድምጻውያን ሊሆኑ ይችላሉ ሙዚቀኞች ሊሆኑ ይችላሉ ካሉ በተፈልጋት አገኛለች ስለ ስደትና ስለ ስደተኞች የሚቆረቆር የሚሟገት ይዘት ያለው ግን አቀራረቡ የሚስብ ዝግጅት አላትና ስለሱም ጭምር እናወራለን ለሚቀጥለው የራዲዮ መጽሔት አድማጮችን ጋብዘን መሰናበት ሊኖርብን ነው
መልካም የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች
እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጅት ታዬ ነን በዚሁ ተሰናበትን።
ሰላም
በደህና አደሩ። Now for